ድሬዳዋና በነዋሪዎቿ የሚነገሩ ችግሮቿ።
ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል አረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ ግን የግጭት ሁኔታዎች ብልጭ ድርግም ሲሉ ይስተዋላል። ከዚህ ቀደም ባጠናቀርነው አንድ ዘገባ የግጭቶቹ መነሻዎች ዕለታዊ ናቸው፣ ባህሪያቸውም ጊዜያዊ ነው የሚሉ ሐሳቦችን አሰምተናል። ዘላቂ መፍትሄ ለማስፈን ግን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ ይገባል ይላሉ ሰዎች። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባዋ ትዳስሰዋለች።
ወይዘሪት ጽዮን ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማው አሁን የምትተዳደርበት 40-40-20 በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች።
ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ የነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ 40-40-20 በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማይባል ነው። ድሬዳዋ ቀደምት የተማሪዎች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ይዘን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው። 40-40-20 መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪን የሚወክል ሰው እዛ ጋር ይመረጥም። ይህ የሆነው ደግሞ በ40-40-20 ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ። ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀር ናት። ምክንያቱም ይህ ከሌሎች ቀደምት የሆነች ከተማ ሆና እንደ ስቲዋይ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምናይበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ጆራ ማንሳት እንችላለን። ድሬዳዋ ውስጥ አለ የተባለ ትልቁ ሸራ ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ 40-40-20 ብሔሩ ሳይሆን ምን ከየት ይምጣል ድሬዳዋ ተቆርቋሪ ነኝ የሚል አስተዳደር ግን ብቁ መሆን አለበት። ያ ሰው እዛ ጋ የሚመጣው ሰው ነው። በብሔር መተፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ፣ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማደግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍልሽ ግዛ የሚባለው 40-40-20 መቅረት አለበት ብለን እናምናለን። ይህ ነው ዋናው የወጣትና የነዋሪ ጥያቄ።
40-40-20 የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ 10 ሲሆኑ 4ቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ 4ቱ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሐረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል።
ይህ ምክንያቱም የመስለው አንዱ የመንግስት መዋቅር እነዚህ ተማሪዎች በጊዜ ሳይመረጡ በፊት ቦታ ያለማዘጋጀት ሲሆን፣ ሁለተኛው ደግሞ ከተማው ትንሽ በመሆኗ ፌደራል ከተማ በመሆኗ የተለያዩ ወረዳዎች የተለያዩ መሰረተ ልማቶች ስለሌሉ ነው። ከዚህ ባሻገር ደግሞ ያለው ነገር ችግር አለ። ችግሩ አንድ ሰው ስራ መቀጠር ከፈለገ ወይ በዘመድ ወይ በተለያየ መንገድ ነው የሚገባው እንጂ ተከትሎ የሪክሪመንት ፕሮሰሱን ጠብቆ የሚለካ አይደለም። ያ ነው ትልቁ ችግር።
ከዚህ የስራ አጥ አቀጣጠር ጋር ተያይዞ ድሬዳዋ ከተማ ሌሎች ያነጋገርኳቸው ሰዎች የፖለቲካ መዋቅሩን ተቃውሞ ያነሱበታል። ለምሳሌ ካቢኔ መዋቅሩ 40-40-20 የሚል በችሎታ ሳይሆን በብሔር ላይ የተመሰረተ ስለሆነ ሁሉም ለምሳሌ አንደኛው የጤና ክፍሉ ከደቡብ አካባቢ ከሆነ ኦሮሞ አካባቢ ያለ የጤና ባለሙያ ወደዛ አያገኝም። የትምህርት ክፍሉ አማራ ከሆነ ሶማሌ የሆነ ወደዛ አያገኝም። ወይም ደግሞ የፋይናንስ ኦሮሞ ከሆነ አማራ የሆነው ፋይናንስ ውስጥ አይገባም። በሙያ በእውቀት ልጆቹ በችሎታቸው እንዳይሆኑ ይሄ መዋቅር ጣልፎ ጥሏል እና ሁሉም ስልጣኑ ጋር ሲመጣ ዘመዱን የመሰብሰብ ነገር አለ። ይሄ ጎርቶታል ይላሉ። አንተ እዚህ ላይ ምን አስተያየት አለህ?
ይህን ሀሳብ በከፊል እደግፋለሁ፣ በከፊሉ ደግሞ በጣም ተቃዋሚ ነኝ። የምደግፍበት በእርግጥ የስልጣን ቦታ ላይ የተለያዩ በዘር በፖለቲካ በተለያዩ የፖለቲካል ፓርቲ ነው። ኦህዴድ ሊሆን ይችላል፣ በአሁኑ ኦዲፒ ወይ ደግሞ ብአዴንም ሊሆን ይችላል፣ ወይ ህወሓት ሊሆን ይችላል፣ ወይ ኢዴፓ ሊሆን ይችላል። እሱ በስልጣን ላይ ነው እንጂ ኖርማል ሰራተኛ ላይ ይህ ችግር አለ ብዬ አላስብም። ኖርማል ሰራተኛ ላይ አንድ ሰው ኢትዮጵያዊ እስከሆነ ድረስ ድሬዳዋም ላይ ይቆጠራል። ግን ይህ ችግር ድሬዳዋ ላይ ብቻ ሳይሆን ሌላ ቦታም አለ። ድሬዳዋ ላይ ትልቅ ችግሩ የበዛው ድሬዳዋ ብዙ ቀበሌዎች፣ ከተማ ላይ እንደምናውቀው ብዙ ቀበሌ ብቻ ነው ያለው፣ ገጠር ላይ ደግሞ 38 ነው ያለው። ይሄ ነው ችግሩን አብዝቶ ያሳየው እንጂ ይሄ ነገር ሙሉ ለሙሉ እንደዚህ ነው ማይባል ነው። በዘር የሚሆነው ስልጣን ቦታ ላይ ብቻ ነው። ለምሳሌ ከንቲባው ለአምስት ዓመት ወይ ለሁለት ዓመት ተኩል ሶማሌ ከሆነ ከዛ በኋላ ኦሮሞ ይሆናል። ይሄ የስልጣን አወቃቀሩ ነው። ከዛ ውጭ ግን ለመቀጠር ለምሳሌ ሶማሌ ሆኖ ሳለ ኔትወርኩ ከአማራዎቹ ጋር ካለ ሊቀጠር ይችላል። ይሄ ኖርማሊ የመልካም አስተዳደር ችግር ነው እንጂ የዚህ ብቻ ችግር ነው ብዬ አላምንም። አንድ ነገር ደግሞ ላንሳለች እዚህ ላይ ማላልፈው ነገር፣ ለምሳሌ እኔ 2005 ተመርቄ ድሬዳዋ ልጅ ነኝ። መጣት ግን ስመጣ በጊዜው ፌደራል ከገጠረም ድረስ ስራ የለኝም፣ ስራ አትነበርኩም። ለስራ ጤና ቢሮ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልጅኝ አልቻለም። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በመክስቲል እኔ ኤሌሲ ቪዛ እያለ ካልቀራ እኔ ያስተማርኩት ልጅ ስራ ገብቶ አየሁት። ዶክተራል ስራ እንዴት ገባ ስለው አይ በዘመር ነው ምናምን የምን መልስ ነው የሚመልሱት? ይሄ በሁሉም መዋቅር ያለ ነው። ግን ይህንን ከመቶቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን ይቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም የተደመረው አንድ ላይ
እስኪ ግልጽ አርገው
ግልጽ ለማድረግ አሁን ለምሳሌ 40-40-20 ከተባለ ለምሳሌ 40% ስለ ኦሮሞ ወይ 40% ስለ ሶማሌ ነው የሚባለው፣ የቀረው 20% ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። ስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፒሪንስ ያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ ላቢ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የሚችል ነገር ነው። ከዚህ ውጭ ግን ብዙ ይሄ 40-40 ነው ችግር ያመጣው ወይ ምናምን የሚባል ነገር ከሆነ አወቃቀሩና የህዝቡ ስማርትፎ ነው ችግር ያመጣው እንጂ የእሱ ብቻ ነው ብዬ አላምንም።
እጸ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በግል ስራ ላይ እንደተሰማራ የነገረን ዳዊት ታምራት በበኩሉ ድሬዳዋ በእንዲህ ያለ ካቢኔ እንድትተዳደር ከተወሰነ ወዲህ ጀምሮ የተጀመሩ መሰረተ ልማቶች አይጠናቀቁም የሚል እምነት አለው። ከተማዋ በተራና በፈረቃ ስለምትመራ አንዱ ኃላፊ የጀመረውን ፕሮጀክት ሳይጨርስ ይነሳና ሌላው ይሾማል። አዲሱ ሲመጣ ደግሞ ወይ በተጓተተ አሊያም ገንዘቡ በተመዘበረ ፕሮጀክት ላይ ስለሚመጣ መጨረስ ያቅተዋል ይላል። እሱም በራሱ መንገድ ጀምረውና ሳይጨርሰው የተረኛው ፓርቲ ወክልና ስለሚደርስ አቋርጦ ይሄዳልም ይላል።
ይሄ የፖለቲካ ስርዓት በጣም አግላይ ነው። ነዋሪውን ያገለለ፣ ህብረተሰቡን ያገለለ፣ ነገር ግን ብቃቱ እውቀቱ የሌለው ሰው በኮታ ብቻ መጥቶ ይህንን የፖለቲካ ስልጣኑን ተቀራምቶ የሚይዘበት ሁኔታዎች ነው እየተመቻቹ ያሉት። ስለዚህ ይሄ አካሄድ ህዝብ ለህዝብ እያጋጨ ነው። ኢኮኖሚካሊ አካሄዱን ብንሄድ እነዚህ ብቃት የሌላቸው ሰዎች ይህን ያሉ በስራ አፈጻጸምና እስከ ቀበሌ ቀበሌ ሹመት የስራ አፈጻጸም ቀበሌ ሹመት ሳይቀር በዘር በቁጣ እየተከፋፈለ ነው። ሹመታቸው ቦታውን ስለማይመጥናቸው በስነስርዓት ሊይዝ ማድረግ ስለማይችሉ ብዙ እክሎች እየገጠሙ ነው። ለምሳሌ በሪፈራል ሆስፒታል እና የዋሳ ፕሮጀክቶችን ማንሳት እንችላለን። ሪፈራል ሆስፒታል 10 ዓመት በላይ የፈጀበት ፕሮጀክት ነው። ምክንያቱም እዛ ቦታ ላይ የስራ አስፈጻሚ ሆኖ የሚሾሙ ሰው ኮታ ተኮር ስለሆነ የዋሳ ፕሮጀክቶችን ልክ እንደዚሁ ብዙ ቢሊዮን ብር የፈሰሰበት ነገር ግን እስካሁን ድረስ ያልተመረቀ ድልድዮች የሚጠፉበት ኮኔን አካባቢ ላይ ያለው ቱወይ ድልድይ አንደኛው ለምሳሌ ጠፍቷል። ምንድነው ቦታውን ሬዮን የሚያውቃት ጠፍቷል ማለት እንግዲህ ጠፍቷል ስለተለመደ ነው። ያው በኛ በኢኮኖሚ በቱወይ የነበረው ድልድይ ዋን ዌይ ይሆናል። በተለያዩ ነገሮች ሶሻል ሚዲያ ላይም ለማሳየት ሞክረናል። የአንደኛው ድልድይ ባጀቱ ተረብቷል ማለት ነው በአቋራጭ። እዚሁ ላይ ዲፔንድ ሆነ ሌሎች ነገሮችን መግለጽ እንችላለን። አስተዳደሩ ራሱ ያመነውን የገጠር ልማት የፕሮጀክቶችን ማየት እንችላለን። የገጠር ቀበሌ ፕሮጀክቶችን ማለት ነው። የኦሪት ላይ የኦሪት ሶፍት ላይ የወጣ የገጠር ቀበሌ ሪፖርቶች አሉ ተከፍለው። ነገር ግን ስራው ያልተፈጸመ ብዙ ስራዎች አሉ።
ወጣት ፊል አህመድም ድሬዳዋ ላይ ታቅደው የሚጀምሩ የመሰረተ ልማት ፕሮጀክቶች በጊዜ አይጠናቀቁም ይላል።
መሰረተ ልማት ላይ በእርግጥ በጀት ይፈልግ ነገር ነው። አንዳንድ መሰረተ ልማቶች በበጀት ሳይሆን በችለተኝነት የሚታለፍ ነገሮች አሉ። ድሬዳዋ ላይ ያለው ነገር ለምሳሌ አንድ ድልድይ ይሰራ ከተባለ ድልድዩ የሚታቀደው 2002 ከሆነ ሊያልቀው 2004 ነው የሚባለው። ግን ያ ድልድይ 2010 ወይ 2012 ነው የሚያልቀው። ይሄ የመንግስት አወቃቀር ጋር ያለው ችግር ነው። ከምን ከመሰረቱ እስከ መጨረሻ ሳይጠና ነው ሊጀምሩት። ከተጀመረ በኋላ ይሄ ነገር በ2 ሚሊዮን ብር ወይ በ3 ሚሊዮን ብር ያልቀሰቶ ታሰበው ፕሮጀክት ከ2 ዓመት ከ3 ዓመት በኋላ ኢንፍሌሽን አለ፣ የዋጋ ግሽበት አለ፣ ከፍ ይላል፣ በዛ ይቆማል። ይሄ ትልቅ ችግር ነው። ሁለት ትልቁ ግን ድሬዳዋ ላይ የመሰረተ ልማት ችግር ከህዝቡ በፊት አለማሰብ ነው። ድሬዳዋ እንደምታውቁት የምስራቅ ትልቋ ከተማ ነች። የምስራቅ በጣም ኢንተርናል ኢሚግሬሽን አለ። ይህንን መንግስት አውቁ ኢንፍራስትራክቸር እየሰራ አይደለም።
ከውስጥ እዛው አገር ውስጥ ያሉ ተሰዳጆች
ለምሳሌ ከሽሜሊ አካባቢ ብዙ ሰዎች ወደ ድሬዳዋ ይገባሉ። ከሀረማያ ከምስራቅ ኦሮሚያ ከምስራቅ ሐረርጌ ብዙ ሰዎች ወደ ድሬዳዋ ይመጣሉ። አዲስ ሰፈር ለምሳሌ ድሬዳዋ ውስጥ ከ5 ዓመት ላይ ያለው ሰፈርና አሁን ያለው ሰፈር መሬትና ሰማይ ነው። ብዙ አዲስ ሰፈሮች አሉ በሁሉም ማቅጣጫ ማለት ነው። በአራቱ መቅጣጫ አዲስ መንደሮች ይመጡ ፎቶግራፍ የለም፣ ውሃ የለም፣ የጤና ሰርዶ የለም፣ ትምህርት ቤት የለም። ይሄ ስለዚህ በፊት አለማሰቡ ነው። መጀመሪያ አንድን ከተማ የሚያደርገው የከተማ አስተዳደሩና ኮንስትራክሽን ቢሮ ይሄ የከተማ ስራ አስኪያጅ በት ድሬዳዋ ላይ ይሄ ነገር ሙሉ ለሙሉ የለም ማለት እንችላለን። ከተማን ከተማ እያደረጉ ያሉት ከውጭ የመጡ ሰዎች፣ ቤት አክሶ ቤት ሰሩ ሰዎች፣ ከገበሬ መሬት እየገዙ ቤት ሰሩ ሰዎች ናቸው ከተማን ከተማ እያደረጉ ያሉት እንጂ መንግስት ይሄ ነገር ላይ ብዙ እያሰበ አይደለም። ያ ነገር ነው ችግር ያመጣው። መንግስት ውሃ ለማምጣት ይህን ሁሉ ቤት ማፍረስ አለበት። ይህን ሁሉ ጋር ደግሞ ካሳ መክፈል አይችልም። ለመንግስት ቤት ነገር ማወቅ አለብን እያል እንዳንድሱ ያ ነገር ስለሌለ መብራት ለማስገባት አንድ ፖል የሰው ቤት ሪዲስ ለማስቀመጥ ብዙ ነገሮች ይጠይቁታል። ቀደም ብሎ አለማሰባቸውን ትልቁ ችግር።
ወጣቶቹ በከተማዋ ከተጓደለው መሰረተ ልማቷ በተጨማሪ የምትታወቅበት በስብጥር አብሮ የመኖር እሴቷ ተሸርሽሯል ይላሉ ዳዊት።
ሌላኛውና አንገብጋቢ ጉዳይ ማህበራዊ ጉዳዮች ናቸው። ድሬዳዋ ከምትታወቅበት ብዙ ነገሮች ውስጥ አንደኛው ንግድ ስራ፣ ሁለተኛው ትራንስፖርት፣ ሶስተኛው ፍራፍሬ፣ አራተኛው ግን የሚዘፈንለትና የሚዜምለት የትም አካባቢ ላይ የሌለ የእርስ በርስ ፍቅር ነው። ይህ 40-40-40 ብሎ የመጣው አግላይ ነዋሪን አግላይ ድሬዳዋ የነበረውን ፍቅር አፍራሽ ስርዓት ከመጣ በኋላ ይህንን ፍቅራችን የሚያጣ ነው። ለምሳሌ በቀላሉ ሰሞኑን የተደረጉ ያሉ ግጭቶችን ማየት እንችላለን። ድሬዳዋ ውስጥ ከዚህ በፊት ይህ ስርዓት ከመፈጠሩ በፊት ድሬዳዋ ውስጥ ሰው ሰው በመሆኑ ብቻ ነው አንድ ሰው ኢትዮጵያዊ በመሆኑ አልፎም ተርፎ የየትኛውም ዜጋ ጅቡቲያን፣ አርመኖች፣ የተለያዩ ሰዎች ድሬዳዋ ውስጥ መጥተው ኖረዋል። ሰው በመሆኑ ብቻ ነው ድሬዳዋ ውስጥ መኖር የሚችለው። ስጋት ሆኗል። የእርስ በርስ ግጭቶች በጣም ተፋፍነዋል። ጎረቤት ለጎረቤት ተፈቅሮ የሚኖር አብሮ ካፍሎ የሚበላ ነገር ግን አሁን የኛው የዚህ ዘር አባል ነው እኛ ደግሞ እዚህ ነን ብሎ ገና በህይወት እያለ የእሱን ንብረት የሚከፋፈሉበት ቁሙ እያለ የገሌ ወገን ነው፣ የገሌ ዘር ነው፣ ይህንን አጥፍተን ይህንን እንወስዳለን የሚሉ ታታልወኝነት የተፈጠረበት ሁኔታዎች ነው ያሉት። ለምሳሌ በተለምዶ ወይ ደግሞ በረጅም ጊዜ አኗኗር ዘይታ ውስጥ ያለ ማህበራዊ ኑሮ አለ። አሁን በቅርብ ራሱ ለምሳሌ መስራት እንችላለን፣ እኛ አካባቢ የሌላው ብሔር ከሌላ ብሔር ጋር ፕላስ ደግሞ የተለያዩ እምነቶችን አብረን እንድራለን፣ ጨፍረንና እንደርገን በደስታ እናወጣለን። ይሄ ነገር ግን ዘላቂነት ጠፋ ነው። የእናት ብሔር ሌላ፣ የአባት ብሔር ሌላ፣ ልጆች እየፈረሱ ነው፣ ቤተሰብ እየፈረሰ ነው።
ፊላ በበኩሉ ይህ መተሳሰብ ለመጥፋቱ ሁለት ነገሮችን በምክንያትነት ያስቀምጣል። አንዱ የራሱ የወጣቱ ችግር፣ ሌላኛው ደግሞ ፖለቲካዊ ትንኮሳዎች ናቸው ይላል።
ድሬዳዋ ሲባል የፍቅር ሀገር ነች። የፍቅር ተምሳሌት ድሬዳዋ። እኛም በዛው ነው ያደግነው። ይሄ ሙስሊም ይሄ ክርስቲያን ሳይባል ነው አንድ ልብስ እየለበስን አብረን እየተጫወትን አብረን ያደግነው። ይሄ የነበረ ነገር ነው። ይሄ በሁለት አይነት ነው ማየው። አንዱ የአሁን ድሬዳዋ ወጣት ንቃተ ህሊናው በጣም እየወረደ ነው። የድሮ ድሬዳዋ ልጅ ያነባል፣ ትምህርቱን ይማራል፣ ስፖርት ይሰራል። በዚህ ነው የሚታወቀው። የአሁን የድሬዳዋ ልጅ ግን ጫት በመቃም ሲጋራ በማጨስ ሀሺሽ በየመንደሩ በማጨፍ ይሄ ነው የሆነው። ወጣቱ ከትምህርት ርቆ በሱስ ተጠምዷል። በሱስ የተመደገው ደግሞ የቀን ገቢ ነው የሚያገኘው። የቀን ገቢ አንድ ቀን ገቢ ካገኘ የሱሱን ነገር ክትችጠለት የማያደርገው ነገር የለም። ያንን ክፍተት አግኝቶን አሁን ጥላት ይህም እየፈጠነ ያለው ልጆቹን በብር እየገዙ እርስ በርስ እንዲፋጁ ቢኮዝ የሀገሪቷን ፖለቲካ መበጥበጥ የሚፈልጉ ሰዎች ናቸው ይህን ነገር ሲያቀናጁ የነበሩት እንጂ ሪዝን የለም። አሁን ለምሳሌ ጥላቻ ሴት መጣ ብሎ በሳይንቲፊክ ወይ በጥናት መልክ ቢጠና ያ ነገር የተነሳ ከቤቴ ከ200 ሜትር በላይ አይሆንም። ያ ይህ ትልቅ ሪያውስ የመጣው ችግር መጀመሪያ ሲቀሰቀስ እኔ የተወለድኩበት አካባቢ ነው። ግን ሆኖም ይሄ ችግር ኬት ነው የመጣው ብለን ስናጠና ምንም ነገር የለም። ምን ያለ ምንም ነገር አለ። አንድ መንግስትም ሆነ ህዝብን የመድበር የሚፈልግ አካል አለ በእርግጥ በስነ ስርዓት። ሁለተኛው ግን ወጣቱ ማሰብ አቆመ። ድንጋይ የተወረወረውን ነገር ቅልም ይሁን የፈለገ ነገር ይሁን ይሰብራል፣ ያበላሻል። ያ ነው ወጣቱ ጋር የቀረው። ንቃተ ህሊናቸው በጣም እየወረደ ስለመጣ ከማንበብ ስለራቁ ስራትመት እንዳልኩ ይችላለ ይዞ የሰው ልጅ የሆነ ነገር አለ በኦሮምኛ አባባል ለሚያከሰው ለከንቴ ነታ የሚባል ነገር አለ። እሱ ማለት ማለት ነው የሚፈልገውን ነገር ያጣፉ ማይፈልገውን ነገር ነው የሚሆነው። የሚፈልጉትን ነገር ሲያጡ ወደዚህ ጎዳና መጡ። አሁን እንደ ሰው ልጅ የምናስቀምጠው ወጣቱ ቆም ብሎ ራሱ ይጠይቅ፣ ያ ይህንን ነገር ለምን እያረኩ ነው? ማንም ነው ጠቅሞ ማንም ነው የሚጎዳው ብሎ ቆም ብሎ ማሰብ። እነዛ መንግስት መወዘን የሚፈልጉ ሰዎች መንግስት እርምጃ ይውሰድ። ወጣቱ ጋር ያለው ነገር ይሄ ነው። ወጣቱ እርስ በርስ ተከባብሮ ተቻችሎ ልዩነት ካለ በልዩነት አምኖ አብሮ መኖር ነው። ሁሉም ሰው አንድ አይደለም። ልዩነት አለ። ልዩነታችን የተከባበር አብሮ መኖር እሴታችን ብናዳብር ይህ ሁሉ ችግር አይመጣም።
ለምሳሌ አንድ የኦሮሞ ልጅ ወደ ሶማሌ ሰፈር ሄዶ አይሰግድም። አንድ ሶማሌ ደግሞ ወደ ኦሮሞ ሰፈር ይሄ ለምንድን ነው? ወደ ኦሮሞ ሄዶ አይሰግድም። ይህ የመጣው ያ ቅድም ያነሳሁትን ነገር ነው። እሱስ ምንድን ነው? ወጣቱ በዘፈቀደ እያሰሩ የማንነት ላይ ያነጣጠረ የማንነት ላይ ማንነት ሳይሳ ሳይሆን ዘሩ ላይ ያነጣጠረ ነገር ነው። አንድ ሰው ኦሮሞ በመሆኑ ብቻ የሶማሌ ሰፈር ሲሄድ ይደበደባል። ሶማሌም ደግሞ በዛው በተቃራኒ ቦታ ይደበደባል። ይሄ ቅድም ያነሳሁት ሁለቱ ፖለቲካ አንዱ ሆም ተብሎ እንደ ሲዘርጉ ይሄ ነገር እንዲነሳ ያደረጉ አካል አለ። መንግስት ስለነዚህ አካል ምላሽ አልሰጠም። ሁለት ወጣቱ ማሰብ አቆመ። ዘር ሳ በዛ ያ ጭፍን ዘረኝነት ነው ወደዚህ ያመራው እንጂ ይሄ ነገር መቆም የሚቻል ነገር ከተሰራበት እስካሁን በደንብ እየሰራበት አይደለም። ፌዴራል መንግስቱም አቤት ብሏል፣ እስካሁን መልስ አልሰማንም። ህዝብ እያወያዩ ነገር በውይይት አይፈታም። ያንን ውይይት በተግባር በመለወጥ ነው የሚፈታ ችግር።
ዳዊት ይህ ችግር በተለይ ላለፉት 12 ዓመታት ሲባባስ መቆየቱን ገልጾ ወጣቶች ድምጻቸውን ማሰማት የጀመሩት አዲሱ የጠቅላይ ሚኒስትር አብይ አስተዳደር የከተማውን ችግር ተረድቶ እልባት እንዲሰጥ ለመጠየቅ ጭምርም እንደሆነ ይናገራል። ነገር ግን እስካሁን ለጉዳዩ ትኩረት የሰጠ አካል እንደሌለ፣ ምንም ምላሽ እንዳልተገኘ ይናገራል። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት 40/40/20 የፖለቲካ ቀመር ጠይቂያቸው ነበር። ለመሆኑ የፍቅር ከተማ የሚል ሀረግም እንደ አርማ አብሮ በሚነሳላት ከተማ የብሔር ግጭት ከየት መጣ ለሚለው ጥያቄ ማብራሪያ ከሚሰጡበት ይጀምራል።
እንደምታውቂው ድሬዳዋ እንደዚህ አይነት ነገር ለእኛም እንግዳ ነው። ከዚህ በፊት የተለያዩ ብሔር ብሔረሰቦች ተቻችለው በጣም በዘመናት ተፈጠሩ የነበረባት ከተማ ነች። ከተማቱም አይታወቅም እንደዚህ አይነት ግጭቶች በተለይ ብሔርን ለይቶ አይናቸው አሰፋፈሩ እንዲህ አይነት እንትን ይፈቅድ አይደለም። በጣም በሰዎች ህብረተሰቡ የሚኖርባት ብዙ ብዙ አመት ያለባት ከተማ ነች። እኔም ማስበው የባለፉት ጊዜያቶች በተለይ በቅርቡ አሁን ያሳለፍናቸው ይሄ ክርር ያለ ብሔርተኝነቱ የእሱ አስተዋጽኦን ያለ ይመስለኛል። በተለይ በሶሻል ሚዲያውም በተለያየ የሚኒስትሪ ሚዲያውም በተለያየ ባለፉት ጊዜያቶች የነበሩ ቅስቀሳዎች የነበሩ የተለያዩ መግለጫዎች አይ ቲንክ ለዚህ አስተዋጽኦ የዳረገ ይመስለኛል። ግን ያው በሀገር አቀፍ ደረጃ በአንዳንድ ቦታ አሁን የምናያቸው ግጭቶች ቤዚካሊ ከብሔር ሌላ ማይቲንክ ማንነት ጋር የተያያዙ የተወሰኑ ምልክቶች እንዳሉ ወየሩ ማለት ይቻላል። እና ድሬዳዋ ላይ ከዚህ በፊት እንዲህ አይነት ነገር ያልተለመደ በአሁኑ ጊዜ ለእኛ መንገዳ የሆነ ግን አብዛኛው ከዚህ አስተሳሰብ እና ከዚህ ይሄ አሁን የካሉት ችግሮች ውጭ የሆኑ ናቸው። በዋናነት ሰላም ፈላጊ ነው ይሄ ማህበረሰብ ብለን በአንድነትን ወንድማማችነትን በአግባቡ የሚገነዘብ ተጭኖበት ሳይሆን ከሰዓት ጀምሮ ኤክሰርሳይዝ አድርጎ የመጣ ማህበረሰብ ነው። የሰለጠነ ማህበረሰብም ነው። ለእንደዚህ አይነት ቦታ ሁል ጊዜም በሩ ዝግ የሆነ ነው። ተስፋ አይደለም እንደዚህ አይነት ችግሮች እና አሁን ግን የምናያቸው ሰሞኑ በትንንሽ ወጣቶች በጣም ፊቸሮች በሚባሉ ትንንሽ ልጆች ይጀመራል። ግን እያደገ እየሰፋ ይሄ የብሔር መልክ በሚያስመስል መልኩ የሚይዙበት ሁኔታ እንዳለ ነው እኛም ላይ ነው። ግን ጥሩ ነገሩ አብዛኛው ማህበረሰብ የዚህ አይነት አስተሳሰብ አራማጅ አይደለም። ሌሎች የተለያዩ ብሔር ብሔረሰቦችም አብሮ የሚኖሩባት ስለሆነ በተለይ ችግሩ በተከሰተበት ቦታ ቶሎ ደርሰው ወጣቱንም ሌላውን የማስማማቱን ስራ የሚሰራበት እና ወደ ቦታው ለማረጋጋት ጥረት የሚደረግበት ሁኔታ ነው ያለው።
አቶ እብራሂም ካገኘሁት አይቀር ደግሞ ከዚህ በፊት በጣም ብዙ ቅሬታዎች ይቀርቡ የነበሩና በይደር ስናቆየው የነበረው አንድ ጉዳይ አለ። ይሄ 40/40/20 የሚቃወሙ በጣም ብዙ ወጣቶች አሉ። ድሬዳዋ የብዙ ብሔር ብሔረሰቦች መኖሪያ ናት፣ በስብጥር ዜጎች የሚኖሩባት ከተማ ናት እና እሷን በ40/40/20 የካቢኔ አወቃቀር ማስተዳደር አንደኛው ለእንደዚህ ያለ ግጭት ይዳርጋል፣ ሁለተኛው ደግሞ እኩልነትን በአንድ አካባቢ ላይ በእኩል የመኖርን ምክንያቱም ይሄ ነገር የሱቆች መከፋፈልን እንኳን የሥራ መቀጠርን እንደዚህ መሳሰሉትን ዜጎች በእኩል ሊታዩባቸው የሚገቡትን ጉዳዮች ሳይቀር እኩልነትን ያጠፋል በሚል በጣም ሰፊ እንቅስቃሴ የሚያደርጉ ወጣቶች አሉና በእናንተ በኩል ይሄን ነገር እንደ ችግር አታውቁ?
የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ያየነው። ሰው ማወቅ ያለበት አሁን ይሄ ምን ማለት እንደሆነ 40/40/20 የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያለ ሰው መካል ሌላው መካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣጡንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው። መነሻው ሲሆን ታቸዋለሽ ይሄ ሬዳዋ ይገባኛል ጥያቄ የነበረበት ነው፣ ሁለቱ ክልሎች በዋናነት። ስለዚህ ይሄን ለመመለስ በ1996 በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ይገኛል። ከ2000 ዓ.ም ጀምሮ ነው የራሷ ምክር ቤት ኖሯት ሁሉንም የሆስቱን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየሰራው የከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ እንዲህ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲመሩ የተደረገው። ስለዚህ ይሄ አመጣቱ ከዚህ ከእንዳልኩሽ ይገባኛል ጋር ተያይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዚያ ውጭ ግን አሁን 40/40/20 ቅድም ባለው መልኩ ያው የትርጉም ተጋላጭ ስለሚያደርግ ከጣናት ፓርላማ ጋር ኦር ከተለያዩ ቅድም እንዳልሽ ሹክ ጋር የሚያያዝ ነገር ከስራ ድንጋይ የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ፊዚካሊ ይሄ አሁን ያልኩት 40/40/20 የሚመለከተው 120 አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ፣ ይሄ ከካቢኔ ጀምሮ ማለት ነው። ስለዚህ 40/40/20 በዋናነት ሁለቱ ፖሊሲ ወይም በፊቱ ፒዶ እና የኢሶዴፓ ሁለቱ 40/40% ወስደው 20% ሬዳ ውስጥ ላሉ የተለያዩ ብሔር ብሔረሰቦችን ታሳቢ ያደረገ በየደረጃው ውክልናም ጭምር እንዲያገኝ ታሳቢ ተደርጎ የመጣ ነው። ስለዚህ 40/40/20 ቅድም እንዳልኩሽ በሁሉም መዋቅር ላይ ሳይሆን ከስራ ሂደት ደረጃ ብቻ ያለ ወደ 120 አካባቢ የሚደርስ የመንግስት የስራ ኃላፊዎችን ብቻ የተመለከተ ነው። ሶ ደህንነት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አለበ ተብሎ መነጋገር ይቻላል፣ በደንብ አድርጎ ማለት ነው። መግባባትም ይቻላል በሰለጠነ ወይ። ግን አሁን ባለው ኢንቫይሮመንት 40/40/20 የሚል አለ፣ 50/50/50 የሚል አለ፣ 100% የሚለው የሚል አካል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠነ ወይ መግባባት ይቻላል ይመስለኝ።
ግን ለምሳሌ እንደማስታውሰው ሱቆችን መከፋፈል ላይ የተሰሩ ሱቆችን መከፋፈል ላይ በተመሳሳይ ይሄ 40/40/20 ተግባራዊ ይደረግ የሚሉ እንቅስቃሴዎች እንደነበሩ፣ እንደገና ደግሞ በአፈጻጸም በ40/40/20 በዚህ በብሔር ተዋጽኦ ወይም በክልሎቹ ምደባ በሚሆንበት ጊዜ ደግሞ ሰዎችን ለሹመት ለማምጣት ተጽዕኖ እንደሚያሳድርና ችግሮቹን እንዳባባሰ የሚገልጹ አሉ። ከልማትም ከተጠቃሚነትም አንጻር
እንግዲህ እኔ እያስተራሩ ስረጅ ጊዜ በርቻለሁ። ከባለሙያ ጀምሮ ሂደቱ ያኔ ሲወያዩበትን በቅርበት አውቃለሁ። እስኬት ድረስ መውረድ አለበት የሚለውንም በደንብ በአግባቡ የተቀመጠ ነው ያለው። ይሄ አሁን ያልኩሽ 40/40/20 ማለት ነው። ስለዚህ ሞር በአንጻራዊነት ቅድም ከነገርኩሽ ውጪ ከሌላው አካባቢ እንደውም ለየት ባለ መልኩ ቅድም እንዳልኩሽ ማነስ በብዛት እንዳለ ሆኖ በአንጻራዊነት ሌላው አብሮ ሊኖረውን የተለያዩ ብሔር ብሔረሰቦችን ለማሳተፍ የተደረገ ርቀት በጣም አፕሪሼት ሊደረግ የሚገባ ጉዳይ ነው። በጣም ኢንክሉዚቭ በሆነ ወይ ሌላውንም ለማሳተፍ የተደረገው ጥረት መልካም ነው። ይህ እንዳለ ሆኖ ግን ከሱቅ ጋር ከስራ ድል ጋር በተያያዘ ከቀጠር ጋር በተያያዘ በፍጹም የሚገናኝ ጉዳይ በደንብ ማስቀመጥ እንችላለን። አሁን እኔ ይሄ ብሔር ይሄ ቁጥር ነው ማለት አልችልም። ግን አሁን 40/40/20 የወሰዱት አካላቶች ኢቨን በክልል ተርባምቶ ቁጥር እንኳን ስናይ አነስተኛ የሚባል ቁጥር ነው ያላቸው። ስለዚህ በምን ተአምር ከሲቪል ሰርቫንት ጋር በተያያዘ ከቁጥር ጋር በተያያዘ አስቀድሞ በ40/40/20 መስጠት የሚገባ አካል የለም። ከሱቅ ጋር በተያያዘ መመሪያ አለ፣ አሰራሮች አሉ። ይህን አሰራር መሰረት አድርገን ነው እንጂ የመሳያም የእንጽጻ ሄዶችን በአግባቡ የተለያዩ አካላቶች የሚተላለፈው እንጂ ፍጹም ይሄ ከእውነት የራቀ ነው ልክም አይደለም። ሊሆንም አይችልም። ሌላዋ ላይ በጣም ስብጥሩ የሚገርም ማህበረሰብ ነው። ሲሆን አካላቶችን ለይተሽ እንዲህ አይነት ብሄር እዚህ ቦታ ይቷል የሚባል አካባቢ አይደለም። ከዛ ውጭ ግን አንዳንዱ እውነታው የምናየው አንዳንድ ሼዶች ወይም አንዳንድ መስሪያዎች ወይም መሸጫዎች ሲሰሩ እዛ አካባቢ የነበረውን ማህበረሰብ በተለይ በዋናነት ድሮ ሲጠቀሙ የነበሩ ያለማ ቦታዎች ሲለማ እነዛን ቅድሚያ የሚደርስበት ሁኔታ አለ። አንዳንዴ ያጋጥማል። እዛው አካባቢ ያሉ አካላት ተመሳሳይ ሊሆን ይችላል። ስለዚህ ይሄ 40/40/20 ሊያያዝ ብቻ አይደለም ማለት ነው። ከዛ ውጭ ግን ቀበሌው ላይ በየቀበሌው ነው እንግዲህ እነዚህ ሼሮች በፍትሃዊነት ለመስራት ጥረት የምናደርገው ከተወሰኑ ቦታዎች በስተቀር አብዛኛው ቀበሌዎች ይኖራሉ አሉ መሸጫና መስሪያ ቦታዎች እዚያው አካባቢ ያሉ የተለያዩ የህብረተሰብ ክፍሎች በመስፈርት መሰረት የሚሰጡበት ሁኔታ ነው ያለ።
እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲያለ ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል ይተቹታል። በወጣቶቹ የሚነሳውን የመሰረተ ልማት ችግር መሰረት በማድረግ የሚመለከተውን አካል በየተራ ለመጠየቅ ሞክረናል። በዚህ መሰረት ባለፈው ሳምንት ከታቀደ 13 ዓመት ከተጀመረ ደግሞ ከ7 ዓመት በላይ የሆነውን የ650 ሚሊዮን ብሩን የድሬዳዋ ውሃ የሚጠጣ ውሃ ፕሮጀክት የሚመለከታቸውን አካላት አነጋግረናል። የከተማይቱ የውሃና ፍሳሽ ባለስልጣን የፕሮጀክቱ ስራ በታቀደለት ጊዜ ሳይጠናቀቅ የተገኘው ለሁለት ዓመታት ብቻ መሆኑን ገልጾ በመጪዎቹ 3 ዓመታት ውስጥም እንደሚጠናቀቅ አመልክቷል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። I'm not going to be able to do it.